ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ህዳር 2014 ዓ.ም ዝግጅታችን ጀመረ።
የኢትዮጵያን ሕግ በመጣስ የስቴት ኦፍ ኢመርጀንሲ ዓላማ ደንቦ የኢትዮጵያን ሉዓላዊነት አንድነትና ነጻነት ማክበር ነው። ይህን የጣሰ ሰው ይጠየቃል። ይሄ የተመድ ሰራተኛ ይሁን፣ የኢትዮጵያ መንግስት ሰራተኛ ይሁን፣ የአዲስ አበባ የፌዴራል መንግስት ሰራተኛ ይሁን፣ የዚህ ጎሳ፣ የዛ ሃይማኖት፣ አጭር ረዥም፣ የዚህ ጾታ ምናምን አይለይ። የትም ሀገር ሕግ የሚከበረው በዚህ መልክ ነው።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲን ነው ያደመጣችኋቸው። ሙሉ ዘገባውን ያካተተ ዝግጅታችን ከዜናው በኋላ በአብይ ርዕስ ታደምጡታላችሁ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ደግሞ የሃሽታግ ቪኦኤ አማሪክ ብላችሁ የትዊተር ገጻችንን ብትከተሉ ዝግጅቶቻችንን ታገኛላችሁ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። እንደዚህ እያለን እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። አብራችሁን ቆዩ። አሁን ከዓለም ዜና ለተሰበሰቡ ዋና ዋና ዜናዎች ሰዓቱን ለቃለሁ።
ስለኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር በትናንትናው ዕለት በወቅታዊ የኢትዮጵያ ጉዳዮች ዙሪያ በስልክ ተነጋግረዋል። በኢትዮጵያ የሚካሄደው ጦርነት እንደሚያሳስባቸው፣ ነገር ግን ግጭቱን ለማቆም ተስፋ አለ ማለታቸውን የጠቆመው አጭር መግለጫ ለችግሩ ዘላቂ መፍትሄ ፍለጋው ከዚያ ሊከተል ይችላል ያሉበትንም አክሏል። ለዝርዝሩ አሉላ ከበደ።
የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኢትዮጵያው ምክትል ጠቅላይ ሚኒስትር ደመቀ መኮንን ጋር በተነጋገሩበት ወቅት በኢትዮጵያ የቀጠለው ግጭት እንዳሳሰባቸው ገልጸው ሰላም ለማምጣት ተጨባጭ እርምጃዎችን የመውሰድን አስቸኳይነት አጽንኦት ሰጥተው መናገራቸውን የሚኒስቴር መስሪያ ቤቱ ቃል አቀባይ ኔድ ፕራይስ በጽሑፍ ባወጡት ጋዜጣዊ መግለጫ ጠቁመዋል። ብሊንከን በተጨማሪም የኢትዮጵያን መንግስት ጨምሮ በግጭቱ ያሉ ሁሉም ወገኖች ጦርነቱ እንዲቆም ያለምንም ቅድመ ሁኔታ በአስቸኳይና በቁም ነገር እንዲደራደሩ ሲሉ በድጋሚ ጥሪ ማቅረባቸውንም ፕራይስ አክለው አስረድተዋል። አፋጣኝና ያልተገደበ ሰብአዊ እርዳታ ወደ ሰሜን ኢትዮጵያ እንዲደርስ እንዲሁም እርዳታ የሚያስፈልጋቸውን ኢትዮጵያውያን ማህበረሰቦች በሙሉ መደገፍ እንደሚያስፈልግ ማሳሰባቸውንም ቃል አቀባዩ ጠቁመዋል። በተያያዘ ሌላ ዜና ብሊንከን በትላንትና ዕለት ከአፍሪካ ህብረት ልዩ መልእክተኛ ከቀድሞ የናይጄሪያ ፕሬዚዳንት ኦሉሴጉን ኦቡሳንጆ ጋር በስልክ ከተነጋገሩ በኋላ ለጋዜጠኞች በሰጡት አስተያየት በኢትዮጵያ እየተካሄደ ያለውን አስከፊ ያሉትን ጦርነት ለማስቆም በዲፕሎማሲው ጎራ በተያዙት ጥረቶች ተስፋ መኖሩን ተናግረዋል። የአማጽያኑ የጥቃት ክልል እየሰፋ መሆኑን ዘገባው አመልክቶ ኦቡሳንጆና የዩናይትድ ስቴትሱ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማን የጀመሩት ጥረት መቀጠሉን ብሊንከን ሁሉም ወገኖች ግጭቱን መቀጠል ያለውን አደጋ ይረዳሉ ብዬ አምናለሁ ማለታቸውን ጠቅሷል።
And so we are hopeful that given the important work that
ፕሬዚደንት ኦባሳንጆ እያደረጉት ካለው መልካም ጥረት አኳያ እኛም ሆን ሌሎች በተመሳሳይ ከያዙት ጥረት አንጻር አሁንም ይህን ጉዳይ መለስ ብሎ ለማየትና ከተሻለ ቦታ ለማድረስ የሚያስችል እድል አለን ብለን ተስፋ እናደርጋለን።
ግጭቱን ለማስቆምና በመጨረሻም ከተኩስ አቁም ስምምነት ለመድረስ የሰብአዊ እርዳታ የሚደርስበት ሁነኛ መንገድ እንዲፈጠር ለማድረግና ብሎም ጊዜ ወስዶ ይበልጥ ዘላቂ የሆነ ፖለቲካዊ መፍትሄ ማምጣት በሚቻልበት ሁኔታ ለመደራደር ብሊንከን ተስፋ ማሳደራቸውን ዘገባው ጠቁሟል።
ኢትዮጵያ በአውሮፓ አቆጣጠር ከሚቀጥለው 2022 ዓመተ ምህረት ጀምራ ከታላቁ የህዳሴ ግድቧ በአመት 700 ሜጋዋት የኤሌክትሪክ ኃይል ማመንጨት እንደምትጀምር አስታወቀች። ይህም የኤሌክትሪክ ኃይል ማመንጨት አቅሟን በ14 ከመቶ እንደሚያሳድግላት ዛሬ አንድ ከፍተኛ የኢትዮጵያ መንግስት ባለስልጣን መናገራቸውን ከናይሮቢ ሮይተርስ ዘግቦበታል። የኢትዮጵያ የኢኖቬሽን እና ቴክኖሎጂ ሚኒስቴር የአይሲቲ እና ዲጂታል ኢኮኖሚ ሚኒስትር ደኤታ ሁሪያ አሊ ማህዲ በድረገጽ በይነመረብ በተካሄደ የአፍሪካ ቴክኖሎጂ ፌስቲቫል ጉባኤ ላይ ባደረጉት ንግግር ኢትዮጵያ የተለያዩ የኤሌክትሪክ ኃይል ፕሮጀክቶች ያሏት ሲሆን ትልቁ በሆነው በታላቁ ህዳሴ ግድቧ እንደ አውሮፓውያን አቆጣጠር ከቀጣዩ 2022 ጀምራ 700 ሜጋዋት ማመንጨት ትጀምራለች ማለታቸውን ጠቅሷል። ቦይንግ በኢትዮጵያ አየር መንገድ አውሮፕላኑ አደጋ ከሞቱት ሰዎች ቤተሰቦች ጋር ስምምነት ላይ መድረሱ ተሰማ። የዩናይትድ ስቴትስ ቦይንግ ኩባንያ በ2011 ዓመተ ምህረት መጋቢት 1 ቀን ወደ ኬንያ በመብረር ላይ እንዳለ በወደቀው የኢትዮጵያ አየር መንገድ 737 ማክስ ጀት አደጋ ሕይወታቸውን ካጡት 157 መንገደኞችና የበረራ ሰራተኞች ቤተሰቦች ጋር ስምምነት ላይ መድረሱን ነው አሶሺየትድ ፕሬስ የዘገበው። ቦይንግ አውሮፕላኑ ከአብራሪዎቹ ቁጥጥር ውጪ ሆኖ እንዲወድቅ ያበቃው ምክንያት የሶፍትዌሩ ችግር መሆኑንና 737 ማክስ ጀቶች ለበረራ ደህንነት ብቁ እንዳልነበሩ ማመኑን ኢሊኖይ ክፍለ ግዛት ቺካጎ ከተማ ፍርድ ቤት የገቡ ሰነዶችን መረጃ ጠቅሶ ኤፒ ዘግቧል። በኢትዮጵያ አየር መንገዱ አውሮፕላን ላይ የደረሰው አደጋ በስድስት ወር ጊዜ ውስጥ በቦይንግ ማክስ ጀት ላይ የደረሰ ሁለተኛ አደጋ እንደነበረ ሲታወስ፣ ከኢትዮጵያው አደጋ በኋላ ማክስ ጀቶች ከበረራ ታግደው ቆይተው የበረራ ፈቃድ ያገኙት በዚህ የአውሮፓ 2021 ዓመተ ምህረት መሆኑ አይዘነጋም። ቦይንግ ትናንት ረቡዕ ያደረገው ስምምነት በአደጋው ሕይወታቸውን ላጡት ሰዎች ቤተሰቦች የሚከፈል ካሳ አይጨምርም። ሆኖም የሟቾች ቤተሰቦች በየሀገራቸው ሳይሆን በዩናይትድ ስቴትስ ፍርድ ቤቶች በኩል በየግላቸው ካሳ እንዲጠይቁ የሚፈቅድ መሆኑ ተመልክቷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። 15 አባላት ያሉት የአፍሪካ ህብረት የሰላምና የጸጥታ ምክር ቤት ልዑካን ቡድን ከሶማሊያ ከፍተኛ ባለስልጣናት ጋር ውይይት ማድረጉ ተገልጿል። ውይይቱ በህብረቱ የሰላም ተልዕኮ አሚሶም ቀጣይ የሰላም ማስከበር ዘመቻዎች ላይ ያተኮረ ሲሆን ሀገሪቱ ባለፈው ሳምንት የአፍሪካ ህብረት ልዩ ልዑካንን ካባረረች ወዲህ የተደረገው የመጀመሪያው ውይይት መሆኑ ተገልጿል። የሞሐመድ ካህየን ዘገባ ሀብታሙ ስዩም ያቀርብልናል።
የሶማሊያ ፌዴራል መንግስትና የአፍሪካ ህብረት 14 ዓመት ያስቆጠረው የህብረቱ የሰላም ማስከበር ተልዕኮ ዳግማይ አወቃቀርን በተመለከተ አለመግባባት ውስጥ ሰንብተዋል። በቅዱ መሰረት 6 ሀገራት ከላኳቸው 20,000 ሰላም አስከባሪ ወታደሮች በተጨማሪ ሌሎች ሀገሮችም ወታደሮቹን እንዲልኩ ይፈልጋል። የሶማሊያ መንግስት ተጨማሪ የውጭ ሀገራት ወታደሮች ወደ ግዛቱ እንዲገቡ አይፈልግም። ማክሰኞ ዕለት የአፍሪካ ህብረት ልዑካንን በሞጋዲሹ አግኝተው ያናገሩት የሀገሪቱ የውጭ ጉዳይ ሚኒስትር ሙሐመድ አብዱል ራዛቅ መንግስታቸው ቅይጡን የህብረቱን አማራጭ እንደማይቀበል ተናግረዋል።
በሶማሊያ ሽግግር መርሃ ግብር መሰረት ያለውን ኃይል ለመቀነስ በተፈለገበት ሰዓት በቅይጡ አማራጫችሁ መሰረት ተጨማሪ ወታደሮችን ወደዚህ ለማምጣት መምረጣችሁ በመካከላችን ያለ ትልቅ ልዩነት ነው። እኛ የሚጨመር ሳይሆን የሚቀነስ ኃይል ነው የምንፈልገው። ሽብርተኝነትን ለመዋጋትና የሶማሊያ ኃይሎችን ለማጠንከር ከዚህ የተሻለ ውጤታማ አቀራረብ እንሻለን።
የአፍሪካ ህብረት ልዑካን ቡድንን የመሩት የግብፁ አምባሳደር ሙሐመድ ጋድ በተልእኮ ላይ ልዩነት ቢኖርም አህጉራዊው ተቋም የሶማሊያን መረጋጋት ለማጎልበት ያለውን ቁርጠኝነት በድጋሚ አውስተዋል።
ምክር ቤቱ ከነሙሉ ቁመናው በዚህ መገኘቱ የአፍሪካ ህብረትና የአሚሶም ተልእኮውን በተመለከተ ለሶማሊያ ሰላምና ደህንነት ምክር ቤቱ ያለውን ቁርጠኝነት የሚያሳይ ነው። ወሳኝ ምዕራፍ ላይ እንገኛለን።
ባለፈው ሳምንት የሶማሊያ ባለስልጣናት የአፍሪካ ህብረት ልዩ ልዑክ ምክትል ባለስልጣንን ከሀገር አባረዋል። ከህብረቱ ተልእኮና ከሀገሪቱ ጸጥታ ስትራቴጂ ጋር የሚጣረሱ ድርጊቶችን ፈጽመዋል ሲሉም ከሰዋል። በጎርጎሳውያኑ 2017 ዓ.ም የሶማሊያን መንግስት አልሸባብን ከመሰሉ ታጣቂዎች ለመታደግ የተቋቋመው የአፍሪካ ተልእኮ በሶማሊያ በተባበሩት መንግስታት ድርጅት የተሰጠው ኃላፊነት የሚጠናቀቀው በጎርጎሳውያኑ ታህሳስ መጨረሻ ላይ ነው።
የተባበሩት መንግስታት ድርጅት የስደተኛ ጉዳዮች ኤጀንሲ UNHCR በዓለም ዙሪያ በዚህ በያዝነው የጎርጎሮሳውያኑ 2021 ዓመተ ምህረት መግቢያ ጀምሮ መኖሪያ ቀያቸውን ለቀው እንዲሰደዱ የተገደዱ ሰዎች አሃዝ ወደ 84 ሚሊዮን ማደጉን አስታውቋል። ይህ አሃዝ በተለይም በአፍሪካ መጨመሩን ነው ተቋሙ ያስታወቀው። ኤደን ገረመው በአሶሺየትድ ፕሬስ የተጠናቀረውን ዘገባ እንደሚከተለው ታቀርበዋለች።
የተባበሩት መንግስታት ድርጅት የስደተኛ ጉዳዮች ከፍተኛ ኮሚሽነር UNHCR በዛሬው ዕለት ባወጣው ሪፖርት በጎርጎሮሳውያኑ 2020 ዓመት በዓለም ዙሪያ ከቀያቸው የተፈናቀሉ ሰዎች ቁጥር 82.4 ሚሊዮን እንደነበሩ አስታውሷል። የመንግስታቱ ድርጅት የስደተኛ ጉዳዮች ከፍተኛ ኮሚሽን ኮሚሽነር ፊሊፖ ግራንዲ ባወጡት መግለጫ ዓለም አቀፉ ማህበረሰብ ሰዎችን ከመኖሪያቸው እንዲፈናቀሉ እያደረጓቸው ያሉ ግጭትን፣ ጥቃትና የሰብአዊ መብት ጥሰቶችን ማስቆም አልቻለም ብለዋል። ፊሊፖ ግራንዲ አክለውም የአየር ንብረት ለውጥ አሁን ያለውን ተጋላጭነት በሰፊው በማባባስ ሰዎች በግዴታ ከቀያቸው እንዲለቁ እያደረገ ነው ብለዋል። የተባበሩት መንግስታት ድርጅት የስደተኛ ጉዳዮች ኮሚሽነር ሪፖርት እንዳሳየው በመንግስታቱ ድርጅት ስር 20.8 ሚሊዮን የሚሆኑ ስደተኞች መመዝገባቸውን አስታውቆ ይህም ባለፈው አመት ከነበረው አሃዝ በአንድ 172,000 መጨመሩን ገልጿል። በተመሳሳይ የጥገኝነት ጠያቂዎች አሃዝም በ237,000 በመጨመር 4.4 ሚሊዮን መድረሱን ጠቁሟል። ምንም እንኳን በሪፖርቱ የሀገር ውስጥ ተፈናቃዮች ቁጥር በንጽጽር ባይቀመጥም የመንግስታቱ ድርጅት ከፍተኛ ኮሚሽን በዓለም ዙሪያ እስከ ባለፈው ሐምሌ 2013 ዓ.ም ድረስ የተፈናቀሉ ሰዎች ቁጥር ከ84 ሚሊዮን የላቀ እንደሚሆን ግምቱን አስቀምጧል። በሪፖርቱ መሰረትም በዚህ በጎርጎሮሳውያኑ 2021 ዓመት አጋማሽ ማለትም እስካለፈው ዓመት ሐምሌ 2013 ዓ.ም ድረስ 1.1 ሚሊዮን የሚሆኑ ሰዎች ወደ መጡበት ሀገር ቢመለሱም ነገር ግን ከባለፈው ሐምሌ እስከ ሰኔ ድረስ በ33 ሀገራት ውስጥ 4.3 ሚሊዮን የሚሆኑ አዲስ የሀገር ውስጥ ተፈናቃዮች መኖራቸውን አስታውቋል። ይህም በባለፈው የጎርጎሮሳውያኑ ዓመት ከነበረው በከፍተኛ ሁኔታ የጨመረ እንደሆነ አስታውቆ ተፈናቃዮቹም ከኮንጎ፣ ኢትዮጵያ፣ አፍጋኒስታን፣ ማይንማር፣ ደቡብ ሱዳንና ከሰሃራ በስተደቡብ ካሉ የምዕራብ አፍሪካ ሀገራት መመዝገባቸውን ጠቁሟል። የተባበሩት መንግስታት ድርጅት ከፍተኛ ኮሚሽን ይሄ ሪፖርት የተጠናቀረው ከየሀገራቱ መንግስታትና ከራሱ ከተባበሩት መንግስታት ድርጅት ቢሮዎች እንዲሁም ሌሎች የረድኤት ተቋማት በተሰባሰበ መረጃ መሆኑንም አስታውቋል።
የሱዳን የቴሌኮም ኩባንያዎች የኢንተርኔት አገልግሎቱ እስካሁን ያልተቀጠለበትን ምክንያት ቀርበው ያስረዱ ሲል ፍርድ ቤት አዟል። ወታደራዊ የመንግስት ግልበጣው ከተካሄደ ከሁለት ሳምንት በላይ አልፎታል። ዛሬ ሐሙስ በመዲናዋ ካርቱም ያስቻለው ፍርድ ቤት ዳኛ የተቋረጠው የኢንተርኔት አገልግሎት እንዲቀጠል ከሁለት ቀናት በፊት የሰጠነው ትዕዛዝ ተፈጻሚ ያልሆነበትን ምክንያት ኩባንያዎቹ ቀርበው ያስረዱ ሲሉ ትዕዛዝ ሰጥተዋል። የሱዳን የጦር ሰራዊት የመንግስት ስልጣኑን በሙሉ ከተቆጣጠረበት እንደ አውሮፓውያን ከጥቅምት 25 ጀምሮ በመላ ሀገሪቱ የሞባይል ኢንተርኔት እንደተቋረጠ ነው። በዚህም የተነሳ አፍቃሪ ዲሞክራሲ ቡድኖች የመንግስት ግልበጣውን የሚቃወሙ የህዝባዊ እምቢተኝነትና የስራ ማቆም አድማ እንቅስቃሴዎችን ለማደራጀት አዳጋች ሆኑባቸው። የደቡብ አፍሪቃ አፓርቴድ ስርዓት ያከተመበትን ምዕራፍ በመክፈት አይነተኛ ሚና የተጫወቱት የመጨረሻው የሀገሪቱ ነጭ ፕሬዚደንት ኤፍ ደብሊው ደ ክለርክ አረፉ። በ85 ዓመታቸው በሳምባ ካንሰር ህመም የተነሳ ዛሬ ኬፕታውን አቅራቢያ በሚገኘው መኖሪያ ቤታቸው ማረፋቸውን የደ ክለርክ ፋውንዴሽን ባወጣው መግለጫ አስታውቋል። ደ ክለርክ እንደ አውሮፓውያን አቆጣጠር በ1990 የካቲት ወር ላይ በፕሬዝደንትነት በተሰየሙ በአምስተኛ ወራቸው ከ40 ዓመታት በላይ የዘለቀው የአፓርታይድ ስርዓት የሚያከትም እርምጃ በመውሰድ መላውን ዓለም ማስደነቃቸው የበርሊን ግንብ ከፈረሰ ገና 3 ወር ባልሞላው በዚያ ወቅት በሀገሪቱ ፓርላማ ባሰሙት ንግግር የአፍሪካ ብሔራዊ ኮንግረስ ላይ የተጣለውን እገዳ ማንሳታቸውንና ለ27 ዓመታት እስር ላይ የቆዩት የፓርቲው መሪ ኔልሰን ማንዴላ እንደሚለቀቁ አስታውቀው ከ9 ቀናት በኋላ ኔልሰን ማንዴላ መለቀቃቸው ይታወሳል። ከ4 ዓመታት በኋላም ማንዴላ የመጀመሪያው ጥቁር ፕሬዝደንቷ ሆነዋል። በ1993 ኔልሰን ማንዴላ እና ኤፍ ደብሊው ደ ክለርክ ስለ ትብብራቸው የኖቤል የሰላም ሽልማት በጋራ መቀበላቸው የሚታወስ ነው። መጨረሻም ዛሬ እንደ አውሮፓውያን አቆጣጠር ህዳር 11 በመላ ዩናይትድ ስቴትስ የአርበኞች ቀን ቬተረንስ ዴይ እየተከበረ ነው። በዩናይትድ ስቴትስ የጦር ኃይሎች ላገለገሉ ሁሉ አክብሮት መግለጫው በዓል በሀገሪቱ ዙሪያ በተለያዩ ስነ ስርዓቶችና ሰልፎች እየተከበረ ይገኛል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
The Voice
ቆንጅት ታየን ለዓለም ዜናዎቹ እናመሰግናለን። አድማጮች የምታዳምጡት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ህዳር 2014 ዓ.ም ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለዕለቱ የያዝነውን አብይ ርዕስ እናሰማችሁ። የተባበሩት መንግስታት ድርጅት ሰራተኞች የታሰሩት የኢትዮጵያን ሕግ በመጣስ ተጠርጥረው እንደሆነ የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ተናገሩ። ተመድ በበኩሉ ሰራተኞቹን ለማስፈታት ጥረት እያደረገ መሆኑን አስታውቋል። የኢትዮጵያ መንግስት ሁልጊዜም ለሰላም የቆመ ቢሆንም የሀገር ሉዓላዊነትን ለአደጋ ካጋለጡ ኃይሎች ጋር ለመደራደር እንደማይችል ቃል አቀባዩ ጨምረው ገልጸዋል። የዛሬውን መግለጫ የተከታተለው ዘጋቢያችን መለስካቸው አመሃ ዝርዝሩን እንደሚከተለው ያቀርበዋል።
ሰሞኑን በኢትዮጵያ ከተከሰቱት ኩነቶች መካከል አንዱ የተባበሩት መንግስታት ድርጅት ሰራተኞች በኢትዮጵያ የጸጥታ ኃይሎች መታሰራቸው ነው። ይህን በተመለከተ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ድርጊቱን ሳያስተባብሉ የሀገሪቱን ሕግ በመጣስ ተጠርጥረው መታሰራቸውን ዛሬ በጠሩት ጋዜጣዊ ጉባኤ ላይ ተናግረዋል። እንደ ቃል አቀባዩ አነጋገር በአሁኑ ወቅት በመላ ሀገሪቱ የታወጀ የአስቸኳይ ጊዜ ሁኔታ አዋጅ አለ። ኢትዮጵያ ውስጥ የሚኖር የተባበሩት መንግስታት ድርጅት ሰራተኛ አንድ በአንድ የኢትዮጵያን ሕግ ተከትሎ ስራውን ማከናወን አለበት ካሉ በኋላ አምባሳደር ዲና ሙፍቲ ሰዎቹ የታሰሩበትን ምክንያት አብራርተዋል።
የኢትዮጵያን ሕግ በመጣስ ከስቴት ኦፍ ኢመርጀንሲ ጋር በተያያዙ ነገሮችን በመጣስ የስቴት ኦፍ ኢመርጀንሲ ዓላማ ደግሞ የኢትዮጵያን ሉዓላዊነት፣ አንድነትና ነጻነት ማክበር ነው። ይህን የጣሰ ሰው ይጠየቃል። ይሄ የተመድ ሰራተኛ ይሁን፣ የኢትዮጵያ መንግስት ሰራተኛ ይሁን፣ የአዲስ አበባ የፌዴራል መንግስት ሰራተኛ ይሁን፣ የማንም የዚህ ጎሳ፣ የዛ ሃይማኖት፣ የዛ አጭር ረዥም፣ የዚህ ጾታ ምናምን አልይ። የትም ሀገር ህግ የሚከበረው በዚህ መልክ ነው። ዲስ ኢዝ ዋት ሀፕን። በቃ እዚህ ሂደት ውስጥ ግን ስህተቶች ሊፈጠሩ ይችላል። ፖሊስ ይህን የሚተገብር ኃይል ያለ አግባብ ሰዎችን ሊያስር ይችላል። ከዚህ ጉዳይ ጋር ትክክል ሬሌቨንት ያልሆነ ነገር ሊደረግ ይችላል። ይሄ ደግሞ በሚገኝበት ጊዜ መንግስት እንደ አቅጣጫ ያጣራዋል። በተረፈ ግን ተመድ በመሆኑ ከህግ በላይ የሚሆንበት ምክንያት የለም። ተመድ በመሆኑ ወደ ቀኝ ሲነዳ ወደ ግራ ልንዳልል አይችልም። ክልክል ነው። የትም ሀገር አሜሪካም ሀገር አውስትራሊያም የትም አካባቢ ማለት ነው። ይሄ ነው ያለው ሪያሊቲ እንጂ ተመድ በመሆኑ የሚታሰር ሰው የለም።
ተመድ በበኩሉ ለተለያዩ ዓለም አቀፍ መገናኛ ብዙሀን ተቋማት እንዳስታወቀው ታስረውብኛል ያላቸውን ሰራተኞቹን ለማስፈታት ከኢትዮጵያ መንግስት ኃላፊዎች ጋር በቅርበት እየሰራሁ ነው ብሏል። አልጀዚራ የመንግስታቱን ድርጅት ቃል አቀባይ በመጥቀስ 16 ኢትዮጵያውያን ሰራተኞቹን የጸጥታ ኃይሎች በአዲስ አበባ እንዳሰሯቸው ይናገራል። ስድስቱ ደግሞ እንደተፈቱ ገልጿል። አልጀዚራ የተመድን ቃል አቀባይ ጠቅሶ ዓለም አቀፉ ድርጅት በእስር የሚገኙትን ሰራተኞቹን በአስቸኳይ ለማስፈታት ከኢትዮጵያ መንግስት ጋር እየተሰራ መሆኑን አስታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ ሌላው ትኩረት የነበረው የአፍሪካ ህብረት ኮሚሽን ኮሚሽነር የአፍሪካ ቀንድ ልዩ ልዑክ ኦሉሴጉን ኦባሳንጆ በኢትዮጵያ ሰላምን ለማምጣት የሚያደርጉትን ጥረት የተመለከተ ነው። አምባሳደር ዲና እንዳብራሩት የኢትዮጵያ መንግስት ጥረቱን ለሰላም መቆም የምንጊዜም የኢትዮጵያ መንግስት አቋም በመሆኑ እንደግፈዋለን። የቀድሞው የናይጄሪያ ፕሬዚደንት ኦባሳንጆም የወቅቱ ጥረታቸው እውነትን ማፈላለግ እንደሆነ፣ ለዚህም በኢትዮጵያ ውስጥ ወደ ትግራይ፣ ወደ ሌሎች የኢትዮጵያ ክፍሎች፣ ወደ ጎረቤት ሀገሮች ሄደዋል። ከአፍሪካ ህብረት ኃላፊዎች ጋርም ውይይት እያካሄዱ ናቸው ብለዋል ቃል አቀባዩ። የኢትዮጵያን አቋምም እንደሚከተለው አስረድተዋል።
በኢትዮጵያ በኩል ምንድን ነው ያለው አቋም ከተባለ እኛ ለሰላም አዲስ አቋም አይደለም ያለ ነው። ለሰላም እንቅፋት የሆኑ ነገሮች የሚወገዱበትን መንገድ እንዲፈጠር እንፈልጋለን የሚል ነው። እሳቸው መልእክት በዚህ ደረጃ እስከሆነ ድረስ ኢትዮጵያ ከደይዋን ጀምሮ ሰውየው እንደተሰየሙ አፍሪካዊ ችግር በአፍሪካ ይፈታል በሚለው ፕሪንስፕል የተቀበልነው ነው። ቤዚካሊ ሰውየው አሁን ያሉት ፋክት ፋይንዲንግ ሚሽን ላይ ነው ያሉት። ስለዚህ ምን እንዳዩ፣ ምን ተገነዘቡ፣ ምን ለማድረግ እንደሚፈልጉ ወደፊት በሚዘረጉት መስመር ሁኔታውን አይተን ወደ እንትን እንሄዳለን ማለት ነው። ግን የሰላም ጉዳይ ኢትዮጵያ ሁልጊዜም አጀንዳዋ ነው። ነገር ግን አሁንም ኮንዲሽኖቹ ቅድም እንዳልናቸው ለሰላም እንቅፋት የሆኑ ነገሮች እስከተወገዱ ድረስ ወደ ሰላም ማከደበት ምክንያት አይኖርም የሚል ነው።
አምባሳደር ዲና ሙፍቲ አጽንኦት ሰጥተው እንዳስረዱት አሁን አገሪቱ በመተገኝበት ሁኔታ የድርድር ስራና ሂደት ገና ነው ብለዋል። በሳቸው አገላለጽ የድርድር ጉዳይ በኢትዮጵያ መንግስት በኩል ግልጽ ነው። ወደ ድርድር ለመግባት ለጦርነት ምክንያት የሆኑ ነገሮች መወገድ አለባቸው።
ይሄ ድርድር ከሲቪክ ሶሳይቲ በትግራይ ውስጥ ካሉት አራት እንደዚህ የሚሆኑ ተፋላሚ ፖለቲካ ፓርቲዎች አሉ፣ ከእምነት ተቋማት፣ ከሌሎች ስቴክሆልደርስ ጋር መደራደር ይቻላል የሚለው ነገር ቀደም ብለን እኮ ስናወራ ነበር። ግን ሾርት ኦፍ እነዚህ ቴሮሪዝምን ከሚያካሄድ ውጪ ማለት ከነሱ ድርጊት ውጪ ማለት ነው። ነገር ግን ይህንን በፓርላማ የተወሰነበት ነገር ስቲል ውሳኔው አለ። ይህኛው አዲሱ ፓርላማ ኦፊሻል የሻረው ነገር የለም። ቢሄቨራቸው ግን ፐርሰናል ነው፣ ያው ኦፒኒየን ነው። አሁንም ቴሮሪዝም ውስጥ ነው ያሉት። ይህ እነዚህ ኮንዲሽኖች ኦልሬዲ መፋቅ አለባቸው የሚል ነው። ለጦርነት ምክንያት የሆኑ ነገሮች አንዱ ቴሮሪዝም ነው። እነዚህ አትሮሽየስ የሆኑ ፖዚሽኖች ናቸው። በኢትዮጵያ ታሪካዊ ጠላቶች መጋለብ ነው። የኢትዮጵያን አንድነት የማፍረስ ነው። እንደ ኢትዮጵያን ለማፍረስ እኮ ጋነም ድረስ እንሄዳለን ያለ ኃይል ነው አይደል? ስለዚህ ኮንዲሽኖች የሚሆኑት ጊዜም የኢትዮጵያ አንድነት ሉዓላዊነት ከምንም በላይ ነው ያልኩት እሱ ነው። ታሰው
በኢትዮጵያ ሰላምን ለማስፈን እየተደረገ ነው በሚባለው ጥረት የአፍሪካ ህብረትን እንቅስቃሴ የሚመሩት ኦሊሴጉን ኦባሳንጆ ሰሞኑን በሰጡት አጭር አስተያየት የተፋላሚ ወገኖች መሠረታዊ ልዩነት ፖለቲካ ነው ማለታቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የ2013/14 ዓመተ ምህረት የ12ኛ ክፍል ብሔራዊ ፈተና በሰላም መጠናቀቁን መንግስት አስታወቀ። ፈተናው ለተማሪዎች ከመሰጠቱ በፊት ተሰርቆ ስለመውጣቱ በማህበራዊ ሚዲያዎች የተለቀቁ መረጃዎች የሚያሳዩ ሲሆን መንግስትም የተለያዩ አካላት መረጃዎች እንዳደረሱት የትምህርት ምዘናና ፈተናዎች አገልግሎት ምክትል ዋና ዳይሬክተር አቶ ተፈራ ፈይሳ ገልጸዋል። ፈተናው የተጠናቀቀው የ2013 ዓመተ ምህረት ነው። ጉዳዩን በማጣራት እርምጃ እንደሚወሰድም አቶ ተፈራ ገልጸዋል። አሁን ላይ ፈተናውን የተፈተኑ ተማሪዎች የውጤት ምዘናና የዩኒቨርሲቲ ምደባ በጸጥታ ምክንያት ያልተፈተኑ ቀሪ ተማሪዎች ከተፈተኑ በኋላ በጋራ እንደሚገለጽም ምክትል ዳይሬክተሩ አመልክተዋል። ኬኔዲ አባተ ዝርዝር አለው።
ካለፈው ሰኞ ዕለት ጀምሮ ሲሰጥ የነበረው የ2013 ዓ ም የ12ኛ ክፍል ብሔራዊ ፈተና ዛሬ ህዳር 2 ተጠናቋል። ለፈተናው ይቀመጣሉ ተብለው ከተጠበቁ ተማሪዎች ውስጥ ከ96 በመቶ በላይ የሚሆኑት ፈተናውን መውሰዳቸውን የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። የአገልግሎቱ ምክትል ዋና ዳይሬክተር አቶ ተፈራ ፈይሳ ኢትዮጵያ ካለችበት ወቅታዊ ሁኔታ አንጻር ፈተናው በሰላምና በስኬት ተጠናቋል ሲሉ ዛሬ በሰጡት መግለጫ አስታውቀዋል።
የ2013 የ12ኛ ክፍል ብሔራዊ ፈተና ዛሬ ዕለት ፈተናው በሚሰጥባቸው አካባቢዎች በሰላም ተጠናቋል፣ በስኬት ተጠናቋል። እንግዲህ ይህንን ስንል ወደ 545381 ተማሪዎች ፈተና ወስደዋል ማለት ነው። ይሄ እንግዲህ ኦልሞስት ፈተና ይወስዳሉ ብለን ካሰብነው 96.5% ተማሪዎቻችን ፈተና ወስደዋል። እንግዲህ ወቅቱ ያው ሁላችንም የምናውቀው ነው። ሀገራችን በውስጥም በውጭም በጣም እየተፈተነች ባለበት ይሄን ተማሪ ወደ 545,000 ተማሪን ፈተና በወቅቱ መስጠት ወረቀት አጓጉዞ በወቅቱ መስጠት ሰው ኃይል ትልቅ ሰው ኃይል አንቀሳቅሶ ፈተና መስጠት በጣም ትልቅ ስራ ነው። ትልቅ ስኬት ነው ተደርጎ ነው መወሰድ ያለበት። ሀገራችን ወይም እንደ ሀገር እንደ መንግስት ህልውና ማስከበር ብቻም ሳይሆን በልማት ላይም ትልቅ ስራ መስራት እንደሚቻል የተረጋገጠበት አንዱ ማሳያ ይሄ ነው።
ይሁን እንጂ ተማሪዎች ከመፈተናቸው በፊት ፈተናዎች ተሰርቀው ስለመውጣታቸውና በተለያየ መንገድ ስለመሰራጨታቸው የሚጠቁሙ የተለያዩ መረጃዎች መውጣታቸው ይታወቃል። ይህን በተመለከተም በመግለጫቸው ያነሱት አቶ ተፈራ ስለ ፈተናው መሰረቅ መንግስትም የደረሱት መረጃዎች መኖራቸውን ገልጸው ጉዳዩን በተለያየ መልኩ በማጣራት እርምጃ እንደሚወሰድ አብራርተዋል።
እንግዲህ ፈተናው አስቀድሞ ወጥቷል፣ ተሰርቋል ምናምን የሚሉ ነገሮች እኛም ይሰማል። እንደማንኛውም ከህብረተሰቡም መረጃ እናገኛለን። ያው እኛም የክትትሉም አካል ስለሆን ማለት ነው። እንዳላችሁትም ደግሞ አንዳንዶቹ በሶሻል ሚዲያም ተለቋል የሚልም እኛም ግብረ መልስ አለን። እነዚህ የሚፈቱበት ግልጽ ስርዓት አላቸው። ግልጽ ስርዓት ምንም ቪጂታ የሌለው ማለት ነው። አንደኛው ዝርዝር ሪፖርቶች ይመጣሉ፣ ከክልል ይመጣሉ፣ ከፈተና ጣቢያ ይመጣል። ከፈታኞች በተለይ ፈታኞች ክፍል ውስጥ ፈተናውን ማኔጅ ያደረጉ አሉ። ስለ ወጣቶች ሙሉ ሙሉ ተባዊ ደግሞ ተማሪ ጋር ደርሷል ማለት አይቻልም። ብዙ ትንተናዎች አሉ። እሱ አንድ ኮምፖነንት ነው። ሁለተኛው ውጤት ይተነትናል፣ ይታረማል። ውጤት በደንብ ይታያል፣ ቴክኒካል የሆነው ማለት ነው። ስለዚህ እነዚህ ታይቶ በተማሪዎቹ ላይ በፈተናው ላይ የፈጠረው ተጽዕኖ ካለ በትምህርት ቤት ደረጃ፣ በተማሪ ደረጃ፣ በሰብጀክት ደረጃ እንትን ይደረጋል ማለት ነው። ይቀጣል፣ እርምጃ ይወሰዳል። በምንም አይነት በማጭበርበር ወይ ደግሞ ባልሆነ መንገድ የተገኘን ነገር ኤጀንሲው ቶሎሬት አያደርግም። ይህም ተማሪዎቻችንም ወላጆችም ሁሉም ተረጋግቶ እንዲጠብቁ እንፈልጋለን።
ከወቅታዊው የጸጥታና መሰል ጉዳዮች ጋር በተያያዘ ፈተናው ባልተሰጠባቸው አካባቢዎች ከክልሎች ጋር በመነጋገር ፈተናውን ለመስጠት ዝግጅት በመደረግ ላይ መሆኑንም የጠቆሙት የትምህርት ምዘናና ፈተናዎች አገልግሎት ምክትል ዳይሬክተሩ አቶ ተፈራ ፈይሳ በአሁኑ ዙር የተፈተኑ ተማሪዎች የውጤት ምዘና ወደፊት ከሚፈተኑት ጋር በጋራ ይፋ እንደሚሆን ነው የተናገሩት።
ያልተፈተኑ አካባቢዎች አሉ። በአማራ ክልልም በኦሮሚያም አንዳንድ ቦታዎች ላይ ያልተፈተኑ አካባቢዎች አሉ። ስለዚህ እነዚህን ምንድን ነው መቼ ነው የምናደርገው እንዴት ይሆናሉ የሚለውን ነገር ከክልሎቹ ጋር በደንብ ተናበን የልጆቹን ስነ ልቦና ግንባታ ለመፈተን ዝግጁ ናቸው ብለን በምናስብባቸው ጊዜ እንሰጣለን። የእነሱም ውጤት ከዚህ አሁን ከተፈተኑት ጋር አብሮ ነው፣ በአንድ ላይ ነው። የእነዚህም ታርሞ የእነሱም ታርሞ አንድ ላይ ዩኒቨርሲቲ የሚገቡበት ሁኔታ ይፈጠራል እንጂ እነዚህ ቀድሞ ስለተፈተኑ ቀድሞ አድቫንቴጅ የሚያገኙበት ምንም ምክንያት እንትን የለም። ስለዚህ በተቻለ መጠን ክልሎቹ ማስፈተን በሚችሉበት ሁኔታ ሲረጋገጥ እናስፈትናለን። በዚህ ደረጃ ያው በጥንቃቄ ከክልሎቹ ጋር በቅርበት እየሰራ መሆናችንን ነው ማንሳት የሚፈልገው ማለት ነው።
ፈተናው መሰጠት ከጀመረበት ጊዜ አንስቶ በኢትዮጵያ አብዛኛው የማህበራዊ ሚዲያዎች ላለፉት 4 ቀናት ተዘግተው የቆዩ ቢሆንም ተጠቃሚዎች የተለያዩ አማራጮችን በመጠቀም የሚዲያዎችን አገልግሎት እያገኙ ቆይተዋል። ይህም ተሰርቀዋል የተባሉት ፈተናዎች በቀላሉ እንዲሰራጩ የሚያስችል ነው። ይሁንና የማህበራዊ ሚዲያዎቹ መዘጋት ከፈተናው ጋር ይያያዝ እንደሆነ ለተነሳላቸው ጥያቄ አቶ ተፈራ ምላሽ አልሰጡም። ስለዚህ ጉዳይ እስካሁን ከሌላ የመንግስት አካልም የተሰጠ ይፋዊ መግለጫ የለም። በኢትዮጵያ የ12ኛ ክፍል ብሔራዊ ፈተና ተሰርቆ ወጥቷል ሲባል የአሁኑ ለመጀመሪያ ጊዜ አይደለም። ከዚህ ቀደምም የፈተናዎች መሰረቅ በመንግስትም ይሁን መንግስታዊ ባልሆኑ አካላት በተደጋጋሚ መገለጹ የሚታወስ ሲሆን ከ4 ዓመታት በፊት ፈተናው ተሰርቆ መውጣቱ በመንግስት መረጋገጡና በድጋሚ ታትሞ ለተማሪዎች እንዲሰጥ መደረጉ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ አሁን ደግሞ ተከታዩ ዘገባችን ዩናይትድ ስቴትስና ቻይና ያቆየናል። ዩናይትድ ስቴትስና ቻይና በሚቀጥለው 10 ዓመት ውስጥ የዓለም ሙቀት መጠንን ከ2 ዲግሪ ሴልሺየስ በታች ለማድረግ የሚያስችላቸውን የረጅም ጊዜ የስትራቴጂ እቅድ ለማውጣት ትላንት ረቡዕ በጋራ ያወጡት መግለጫ የኮፕ 26 የአየር ንብረት ለውጥ ጉባኤ ታዳሚዎችን አስደንቋል። የስምምነቱ ዜና የመጣው የዓለም አየር ሙቀትን ለመቀነስ የሚቻልበትን ስምምነት ለማምጣት የሚደረገው ጥረት የመጨረሻው ሰዓት ላይ በደረሰበት ጊዜ ነው። የሄነሪ ሬጅዌል ዘገባ ነው። አሉላ ከበደ ያቀርበዋል። ይቅርታ፣ ደረጀ ደስታ ያቀርበዋል።
ቻይናና ዩናይትድ ስቴትስ የአየር ንብረትን በመበከል የሚታወቁ 2 ትላልቅ አገሮች ናቸው። 2 አገሮች የሚወስዱት ውሳኔ የወደፊቱን የአየር ንብረት ለውጥ ለመወሰን ይረዳል። ስለሆነም 2 አገሮች በጋራ ያወጡት መግለጫ የካፕ 26 የአየር ንብረት ለውጥ ጉባኤ ታዳሚዎችን ድጋፍ አግኝቷል። የዩናይትድ ስቴትስ የአየር ንብረት ልዩ ልዑክ ጆን ኬሪ እንዲህ ይላሉ።
The United States and China have no shortage of differences, but on climate.
ዩናይትድ ስቴትስና ቻይና የሚለያዩባቸው ነገሮች አላጡም። የአየር ንብረት ለውጥን በሚመለከት ግን ስራው እንዲሰራ ከተፈለገ ያላቸው ብቸኛ መንገድ በትብብር መስራት ብቻ ነው። እውነቱን እንነጋገር ከተባለ ይህ አስተዋይነት አይደለም፣ ይሄ ሳይንስ ነው። እንድንጓዝበት የሚያስፈልገውን መንገድ የሚነግረን ሂሳብና ፊዚክስ ነው።
የቻይና የአየር ንብረት ዋነኛ ተደራዳሪ ዚ ዜንሃም እንዲህ ብለዋል።
In the area of climate change, there is more agreement between China and the U.S. than divergence.
የአየር ንብረት ለውጥን በሚመለከት በዩናይትድ ስቴትስ እና በቻይና መካከል ከሚለያዩ ነገሮች ይልቅ ሊደረጉ የሚገቡ በርካታ ስምምነቶች አሉ። ለጋራ ትብብራችን ከፍተኛ አስተዋጽኦ እንዲያደርጉም መጠቀም ይቻላል።
በሁለቱ አገሮች መካከል የስምምነት ቃል ከተገባባቸው ውስጥ የሜቴን ጋዝ ልቀትን፣ ህገወጥ የደን ጭፍጨፋን፣ የታዳሽ ኃይል ውጤቶችን ማጠናከርን፣ ለደሃ አገሮች የሚሰጠውን የፋይናንስ እርዳታ ማፋጠን ይገኙበታል። ይሁን እንጂ የስምምነቱ መግለጫ የተለየ ቀንና ግብን ለይቶ አላስቀመጠም። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ከስምምነቱ በኋላ ባስተላለፉት የትዊት መልእክት የአየር ንብረት ለውጡን ቀውስ ለማስወገድ ዓለም አቀፍ ትብብርና አጋርነት ያስፈልጋል። ይህ ወደ ትክክለኛው አቅጣጫ ለማምራት አስፈላጊ እርምጃ ነው ብለዋል። በአየር ንብረት ዙሪያ የጉባኤው ተሳታፊዎች አገሮች የዓለም የሙቀት መጠንን ከ1.5 ዲግሪ ሴልሺየስ እንዳይበልጥ ለማድረግ የሚደርሱበትን የመጨረሻ ስምምነት ውሳኔ እስከ አርብ ድረስ አተመው ለማውጣት ዝግጅት ላይ በሚገኙበት በዚህ ወቅት በዩናይትድ ስቴትስና ቻይና የተደረሰበት ስምምነት ሂደቱን እንዲቀላጠፍ እንደሚያደርገው ተነግሯል። ዓለም አቀፉ የአየር ንብረት ጉባኤ አዘጋጅ መሪ የሆኑት የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን የጉባኤው ተሳታፊዎች ይህን አጋጣሚ እንዲጠቀሙበት አሳስበዋል።
ዛሬ ነገሮች እጅግ አስቸጋሪ ሆነው ያገኘናቸው ነው። ይሁን እንጂ ግን አይቻሉም ማለት አይደለም። የዓለም የሙቀት መጠንን ከ1.5 ዲግሪ ሴልሺየስ በታች ማድረግ አንችልም ማለት አይደለም።
በጉባኤው ተሳታፊዎች ዘንድ የአየር ንብረት ቀውሱን ለመቋቋም የበኩላቸውን ጥረት እንዲያደርጉና ኢኮኖሚያቸውን ከካርቦን ልቀት ውጪ እንዲገነቡ ማድረግ የሚቻልበትን መንገድ አነጋጋሪ ሆኗል። እንደ አውሮፓ አቆጣጠር በ2019 በተገባው ቃል መሰረት የበለጸጉ አገሮች ለታዳጊ አገሮች ምን ያህል ገንዘብ መስጠት ይገባቸዋል በሚለው ጉዳይ ላይ ተሳታፊዎቹ እየተደራደሩ ነው። የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን እንዲህ ብለዋል።
And it's very frustrating to see countries that have spent
ተስፋሰጪውን የፓሪስን ስምምነት በመፈረማቸው በግልጽ የተበረታቱ አገሮች ላለፉት 6 ዓመታት ቆይተው አሁን ለዚህ ችግር ላሉበት ሁኔታ ተጋልጠው ሲገኙ በጣም ያሳዝናል። ሌሎች የተጋለጡ አገሮችና መጪው ትውልድ ዛሬ ከዚህ ከግላስኮ ጉባኤ ከወዲሁ እንዲከፈላቸው እየጠየቁ ነው።
ትናንት ረቡዕ ታትሞ የወጣው የመጀመሪያው ረቂቅ አገሮች የሚያደርሱትን ልቀት እንደ አውሮፓ አቆጣጠር በ2022 መጨረሻ ላይ የሚቀንሱበትን መንገድ መከለስና ማጠናከር እንዳለባቸው ያሳስባል። የበለጸጉ አገሮች ለድሆቹ አገሮች በየዓመቱ ለመለገስ ቃል ከገቡት 1 ቢሊዮን ዶላር በላይ እንዲሄዱም ያሳስባል። መንግስታት የከሰልና የተፈጥሮ የጋዝ ምርቶቻቸውን እንዲቀንሱም ያዛል። ይሁን እንጂ ለአፈጻጸሙ የተወሰኑ ቀነ ገደቦች አላመለከተም። ጄኒፈር ሞርጋን የግሪን ፒስ ኢንተርናሽናል ስራ አስፈጻሚ ናቸው። እንዲህ ይላሉ።
Countries need to commit to actually come back to increase and strengthen their targets and their actions.
ሀገራቶች እንዲያውም ተመለሰው መጥተው ያስቀመጧቸውን ግቦችና እርምጃዎቻቸውን ማጠናከር ይኖርባቸዋል። ያ አንድ ነገር ነው። የስምምነቱ ሰነድ የከሰልና የተፈጥሮ ጋዞችን የሚያመነጩ ሁሉ እንደሚቋረጡ ይገልጻል። እርግጥ ነው በምን ቀንና መቼ ሊወገዱ እንደሚገባ መቀመጥ ይኖርበታል። ይሁን እንጂ በሰነዱ መቀመጣቸው በራሱ አንድ ነገር ነው።
ቻይናና ዩናይትድ ስቴትስ በጋራ ያወጡት መግለጫ ለጉባኤው ተጨማሪ ግብአት ሆኗል። ቀሪዎቹ ሰዓታት ዓለም አቀፉ ማህበረሰብ እጅግ አደገኛ የሆነውን የዓለም ሙቀት መጠንን ለመቀነስ መስማማቱን የሚያሳይበት ይሆናሉ።
ዜናና የትንታኔ መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ህዳር 1/2013/14 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንደዚሁም በአት ቪኦኤ አማሪክ የፌስቡክ ገጻችን መከታተል ትችላላችሁ። ሃሽታግ ቪኦኤ አምሃሪክ ደግሞ የትዊተር ገጻችን ነው። ተከተሉን። በተጨማሪም በስልክ ቁጥራችን እናስታውሳችሁ፣ 2022059942 የውስጥ መስመር 14 ብላችሁ ከደወላችሁና በድምጽ በተቀመጠው መመሪያ መሰረት መልእክት ካኖራችሁልን ይደርሰናል። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን እያቀናበረችልን ትገኛለች። አሁን ወደ ሁለተኛው አጋማሽ ቅንብራችን ደርሰናል። ወደ መጀመሪያው ዘገባ እንለፍ።
Thank you.
የኦሮሚያ ቱሪዝም ቢሮ በዛሬው ዕለት ለጋዜጠኞች መግለጫ ሰጥቷል። በመግለጫውም የኮቪድ-19 እና የሰሜኑ ጦርነት የቱሪዝም ኢንዱስትሪውን እንደጎዳው ይህንንም ደግሞ ለማስተካከል አዲስ እቅድ መቀየሱን አስታውቋል። መግለጫውን የተከታተለችው ዘጋቢያችን ፀሐይ ዳምጠው ናት፣ እንደሚከተለው ታቀርበዋለች።
የኦሮሚያ ቱሪዝም ኮሚሽን ዛሬ ለጋዜጠኞች ባደረገው ገለጻ በክልሉ የቱሪስት መዳረሻ የሆኑትን አካባቢዎች በመለየት ለማልማት የሚያስፈልጉ ቅድመ ሁኔታዎችን እያከናወነ መሆኑን ነው ያስታወቀው። የኮሚሽኑ ምክትል ኮሚሽነር አብይ ተሰማ እንደገለጹት በኦሮሚያ ክልል ያሉት የቱሪስት መዳረሻዎች በተገቢ ሁኔታ አልለሙም ሲሉ ገልጸዋል።
ሁለተኛ ቱሪዝም ፕሮጀክቶቻችንም በጣም ጠባብ ናቸው። እነዚህን ችግሮች ለመፍታት በነገራችን ላይ በድርጅቱ እድገት መሰረት ኦልሞስት እኛ አሁን ያለ ነው በጅማሮ ፌዝ ነው ማለት ይቻላል። እና አሁን እየሰራን ያለ ነው ይህን ችግር የምንፈታበት የህግ አግባብ ምንድን ነው የሚባለውን የሬጉላቶሪ ፍሬምወርኮችን የማሻሻል ስራ ላይ ነው አሁን እየተሰራ ያለ ነው። ሁላችሁም እንደምታውቁት ከዚህ በፊት ቱሪዝም በብዙ ደረጃዎች ነበረ ዴስቲኔሽኖቻችን ማኔጅ የሚደረጉት እና እነዚህ ነገሮችን በክልል ደረጃ ለመቅረፍ ጨፌ ኦሮሚያ ቅርብ ጊዜ ባደረገው የአስፈጻሚ አካላትን ተግባር በመወሰን የተደረጉ አንዳንድ ማሻሻዎች አሉ። በተጨባጭ በእኛ ኮሚሽን ኢኒሽቲቭ ከተሰሩ ስራዎች ውስጥ አንዱ ምንድን ነው ካል የመዳረሻ ልማት አካባቢ ፕራይቬት ሴክተሩ ገብቶ እንዲያለማ ከፕራይቬት ሴክተሩ ጋር ያለውን አማራጮችን የማስገንዘብ እና እነሱ እዛ ላይ ኢንቨስት እንዲያደርጉ አዋጭነቱን የማቅረብ እነሱን ኢንሴንቲቫይዝ የማድረግ ጉዳይ ነው።
ይህ ኮሚሽን ከተቋቋመ 15 ወራት ያስቆጠረ ሲሆን አሁን የቱሪስት መዳረሻዎችን ለመለየት ጥናቶች እያካሄደ እንደሆነ ተገልጸዋል። በአሁኑ ጊዜ 3 የቱሪስት መዳረሻዎችን ለይቶ ለማልማት እየሰራ ነው ሲሉ ኃላፊው አክለዋል።
በአንድ በኩል በፌዴራል የመንግስት በኩል የተደረገ በክልላችን 3 መዳረሻዎች የታክስ ፎይታ ያላቸው የባሌ ማውንቴንስ ናሽናል ፓርክ፣ የአብጃታ ሻላ እና ወንጪ፣ እነዚህ የታክስ ኤግዘምፕሽን ስላላቸው ለአምስት ዓመት የሚቆይ በዛ መልክ ኢንሴንቲቮችን እያቀረቡ የማበረታታት ጉዳይ ነው። በሁለተኛ ደግሞ ያም በሆነ የአጭር ጊዜ ነው እንጂ የረጅም ጊዜ ሶሉሽን ስለማይሆን በረጅም ጊዜ ደግሞ ምንድን ነው የሚያስፈልገው? ቅድም እንዳነሳሁት ከፍተኛ በጀት የሚጠይቅ ነገር ስለሆነ በኦሮሚያ ክልል ደረጃ የፓብሊክ ፕራይቬትን ፓርትነርሺፕን ኮኦርዲኔት የሚያደርግ ኦፊስ ተቋቁሞ ነበረ። ግን የፓብሊክ ፕራይቬት ፓርትነርሺፕ በምን የህግ ማዕቀፍ ነው ስራ ላይ የሚውለው የሚባል አልተሰራም ነበር እና ለዛ መነሻ የሚሆን የህግ ማዕቀፎች ተሰርቶ ለክልሉ ምክር ቤት ቀርቦ እየተገመገመ ነው። አሁን እሱ በአጭር ጊዜ ያልቃል። በሁለተኛ ደረጃ ደግሞ ምንድነው በጀት ኢንቴንሲቭ ስለሆነ አሁንም ስለሚጠይቅ ቱሪዝም ፈንድ የምናሰባስብበትን ከቱሪዝም መዳረሻዎች አካባቢ ወይም ቱሪዝም ኢንዱስትሪ ላይ ከሚሳተፉ አካላት የሚሰበሰብ ጎረቤታችንን የኬንያን ኤክስፒሪንስ ብንወስድ 2% ከሰርቪስ ላይ ሌቪ የሚደረጋለን። እንደዛ እያሰባሰብ ነው የምንሰራው። በዛ መልክ በኮሚሽናችን የተሰራ አለ። ያ ነገር የህግ ማዕቀፉ እየወጣ ነው። ያ ከወጣ የፕራይቬት ሴክተሩን እዛ ላይ እናሳትፋለን። ሁለተኛ ምንድን ነው ፖቴንሻሊ መልማት የሚችሉት ቦታዎች የት ናቸው ተብሎ በክልላችን ደረጃ ተለይተው የዴስቲኔሽን ዴቨሎፕመንት ዲዛይኖችን
በ2013 ዓ.ም ከ2 ሚሊዮን በላይ የሚሆኑ የሀገር ውስጥ ጎብኚዎች በክልሉ ያሉትን የቱሪስት መዳረሻዎችን የጎበኙ ሲሆን በሀገሪቱ የተከሰተው የኮቪድ-19 ወረርሽኝና የሰላም አለመረጋጋት ዘርፉን ጎድቶታል ሲሉ አክለዋል። አቶ አብይ
ቱሪዝም ኢንዱስትሪ እንደምናውቀው ቬሪ ሴንሲቲቭ ኢንዱስትሪ ስለሆነ የሰላምና ደህንነቱ የተጠበቀ ኢንዱስትሪ መሆን አለበት። ያን ነገር ስናይ የሰላም ሁኔታ ነሰሰል የቱሪዝም ኢንዱስትሪ ሳይሆን እንደ ሀገርም ደረጃ ካየ ነው የተለያዩ ችግሮች በሰሜን በኩል ካሉ ወረራዎች ጋር የተያዘ አንዳንድ ኢንስታቢሊቲዎች አሉ። ኢንተርናሽናል ቱሪስቶችም ደግሞ ብንወስድ በሚዲያ ካምፔኖችም ካለ ትንሽዬ ዋርኒንግ ከተሰጣቸው ትንሽ ኢንተርናሽናል ኮሚኒቲው የመበርገግ አይነት አዝማሚያ አለ እና እውነት ለመናገር ከአምና የኢንተርናሽናል ቱሪስት ፍሎውን ካየን በሀገርም ደረጃ እና ትነሰሰል የኦሮሚያ ብቻ ሳይሆን በሀገርም ደረጃ ካየን ትሬንዱ ትንሽ የመቀነስ አይነት ከኮቪድ ጋር ከትራቭል ሪስትሪክሽን ጋር ታይዞ በዛ ላይ ደግሞ ጦርነቱ ወይንም የሰላም ጦቱ ስመጣ ደግሞ እዛ ላይ ተደምሮ ራሱን ችግር ይሆናል። ግን ምንድነው ሰስቴይነብል ስትራቴጂ የሚሆነው እንደ መንግስት ደረጃ ባጭር ጊዜ ውስጥ ሰላሙን ፒስ እንደሆነ የማስተበቁ ስራ እየተሰራ ነው ብለን እናስበው እየተሰራም እንደሆነ እናምናለን። ግን በእኛ በኩል ግን ሰስቴነብል የቱሪዝም ማርኬት የሚሆነው የኢንተርናሽናል ቱሪስቱ ሳይሆን የዶሜስቲክ ቱሪስቱ ነው። የዶሜስቲክ ቱሪስቱን ደግሞ ለማነቃነቅ ብዙ እየተሰሩ ያሉ ስራዎች አሉና ባጭር ጊዜ ውስጥ ብዙ ለውጦች አሉ። በነገራችን ላይ የቪዚት ኦሮሚያ ሙቭመንት የሚለውን ከጀመርን በኋላ በካምፔናችን ራሱ ብናይ ብዙ ሃይከርስ፣ ብዙ ትሬኪንግ ግሩፖች እንዳው ቆጥሮ ዳታ ማኔጅ የምናደርግበት ችግር ስላለ ነው እንጂ የዶሜስቲክ ቱሪስቱ ችግር በጎላ መልኩ አይታይም። ኢንተርናሽናል ቱሪስቱ ነው እንጂ። በሆነም ግን ኢንዱስትሪው ሴንሲቲቭ ስለሆነ ኮሚኒኬሽን ስናደርጋቸው የእነሱን ሴፍቲ እና ሴኩሪቲ በጠበቀ መልኩ መሆን ስላለበት ከኢንተርናሽናል ቱሪስት አኳያ ኮቪድ ላይ ተጨምሮ የሰላምና ደህንነቱ ጉዳይ ከፍተኛ ጫና በኢንዱስትሪው ላይ አለ። አይ ሆፕ በአጭር ጊዜ ውስጥም የሰላም ሁኔታ ይረጋገጥና ኢንዱስትሪው የሚያገግማል የሚል ተስፋ አለ።
የቱሪዝም ኢንዱስትሪ ዘርፍን ለማነቃቃት የሀገሪቱ ሰላም መረጋጋት ቅድሚያ ሊሰጠው ይገባል ብለዋል ምክትል ኮሚሽነሩም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ የራዲዮ በቴሌቪዥን ወይም ደግሞ የራዲዮ በምስል ዝግጅታችንን ነው። ወደ ተከታዩ ዘገባችንን እንወስዳችሁ። በኦሮሚያ ክልል የተለያዩ ዞኖች የሚገኙ አርሶ አደሮች በዘንድሮ የመኸር እርሻ ወቅት የተሻለ ማረስ መቻላቸውን ለአሜሪካ ድምጽ ገለጹ። ምክንያቱም ደግሞ የክረምቱ ዝናብ በአግባቡ መዝነቡ ነው ብለዋል። ሰሞኑን ከምስራቅ ሸዋ ዞን አንዱን የአርሶ አደሮች የእርሻ ማሳ የጎበኘው ዘጋቢያችን ገልሞ ዳዊት ተከታዩን ዘገባ አድርሶናል።
አቶ ንጉሴ ለመታ የምስራቅ ሸዋ ዞን ሎሜ ወረዳ ሸራድ ባንድ ባቀበሌ ማህበር ነዋሪ ናቸው። ዘርተው የደረሰላቸው የጤፍ ሰብል በማጨድ ላይ እያሉ ነበር ያገኘ ናቸው።
ከማኑ ቀርጤ ጠንትል ማማ ቀርጤት ኩንታላ አፍሬን አርገና
እኛ በቀርጥ ነው የምንገምተው። በአንድ ቀርጥ እስከ 4 ኩንታል እናገኛለን ብለን እንጠብቃለን። አሁን በማጨድ ላይ ያለነው አብዛኛው ጤፍ ሲሆን ስንዴ፣ ምስር፣ አተርና ባቄላም ይከተላሉ።
የተሰበሰበው ጤፍ ለምን ለምን አገልግሎት እንደሚውል አቶ ንጉሴ ቀድመው እቅድ አውጥተውለታል።
አማካ መመደበራን ኡልፈና ለመቀለባይን
ለማዳበሪያ ግዢና ለቀለብ እናውለዋለን። በአብዛኛው ግን ለሽያጭ እናቀርባለን።
አቶ ንጉሴ የዘንድሮ ምርት የተሻለ መሆኑን ከተናገሩ በኋላ በቂ ዝናብ በጊዜ መዝነቡ ለአርሶ አደሮች ምቹ ክስተት ነበር ብለዋል። አቶ ምስፍን ተሾመ የምስራቅ ሸዋ ዞን የግብርና ቢሮ ኃላፊ ናቸው።
ኦሚሸ ሰሳቡረት ጎሰ ለማንድ ከሰሳባ ጅርቶ ከሁምነ ነማትን አኩማማ አገርቴከን
የምርት መሰብሰብ ስራውን እየሰራን ያለነው በሰው ጉልበትና አጭዶ በሚወቃ ማሽን ወይም በኮምባይነር ነው። ከ250 በላይ ኮምባይነሮች ምርት እየሰበሰቡ ነው። በዞኑ ለአጨዳ ከደረሰው ምርት ከ30% በላይ አሁን ተሰብስቧል። በዘንድሮ መኸር ከ16 ሚሊዮን ኩንታል በላይ ሰብል እንሰበስባለን ብለን እየጠበቅን ነው። ደግሞም የዘንድሮ ምርት የተሻለ ነው።
ኦሚስቱ ማኒሳሌ ባየ በሬዳ ደመራና
የክረምት ዝናብ በወቅቱ መዝነቡ ለዘንድሮ ምርት መሻሻል ምክንያት መሆኑን ያብራሩት አቶ መስፍን በተጨማሪም የግብርና ባለሙያዎች ተገቢ ክትትልም የራሱ አውንታዊ ሚና እንደነበረው ገልጸዋል። ተጨማሪው ደግሞ የግብርና ምርቶች ገበያን ማመቻቸት መሆኑን ተናግረዋል።
አከ ጎርነከነት ከራስ ዲን አማይሰ ከነፍሩ ከደን ተኩፋ ወልቲ ለሚሰገባ ኡምኔጅር
ከግብርና ቢሮ ከንግድ ቢሮና ከህብረት ስራ ማህበራት ጋር ሆነን የገበያ ትስስር ለመፍጠር ሰርተናል። የኮንትራክት እርሻ እንዲለመድም ስራ ጀምረናል። የህብረት ስራ ማህበራትንም አጠናክረናል። ሆኖም እነዚህ በቂ ባለም ሆናቸው አሁንም ብዙ መስራት የሚገቡን ስራዎች አሉ።
ኢሳን ሰንከለቲ ሰኒኒ ወኒ ኩኑ ጀተሜ አመደንዳሜ ገሩ ጋዳ ጀቻንጁ ዴሪ
ጎምበስ ዱዳ 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 የኦሮሚያ ክልል ግብርና ቢሮ ምክትል ኃላፊ አቶ ጌቱ ገመቹ በኦሮሚያ ክልል ስር ባሉ ዞኖች የዘንድሮ ምርት መሰብሰብ ስራ መጀመሩን ገልጸው ከ6 ሚሊዮን ሄክታር በላይ የእርሻ መሬት ከ198 ሚሊዮን ኩንታል በላይ እህል ለመሰብሰብ አቅደው እየሰሩ መሆኑን ገልጸዋል። ዘንድሮ የጣለው ዝናብ በሰብል ላይ ጉዳት አለመድረሱን በበጎ አንስተዋል።
አለጋሪቱ ረቀናራ ከሄድ አብድ ሚዳኒ ባይ ይጋሪታ ይሰቆፎሱን ታንሞ
ይህ ብቻ አይደለም። ዘንድሮ የኩታ ገጠም ስራን በስፋት የሰራንበት አመት ነው። ባለፈው አመት ወደ 2.2 ሚሊዮን ሄክታር መሬት ብቻ በኩታ ገጠም የለማ ሲሆን ዘንድሮ ይህ ቁጥር ወደ 3.6 ሚሊዮን ከፍ ብሏል። የኩታ ገጠም ስራችን አፈጻጸምና ቁጥጥሩ የተሻለ ስለሆነ ምርቱም የተሻለ ሆኗል ብለን እናምናለን።
ዛሬ ለገነት ተንላሉ
አቶ ጌቱ ጨምረው በኩታ ገጠም ማረስ አርሶ አደሮቹ ወደፊት በወጣው እቅድ መሰረት በአግባቡ ሲደራጁ የገበያው ችግርንም ለመፍታት እንደሚረዳ ተናግረዋል። መንግስት መርሃ ግብሩን ለማስቀጠል እንደሚሰራም ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከምስራቅ ሸዋ ዞን ሎሜ ወረዳ።
አድማጮች አሁን ደግሞ እስቲ ወደ ድሬዳዋ ወሰዳችሁ። የድሬዳዋ አስተዳደር የዋጋ ንረትን ለማረጋጋት የቅዳሜና እሁድ የመንገድ ላይ ገበያ መጀመሩን አስታውቋል። ከዚራ ወይም የቀድሞ ማዘጋጃ ቤት የተጀመረው የቅዳሜና እሁድ ገበያ በቀጣይ ወደ ሌሎች 4 መንደሮችም እንደሚስፋፋ አስተዳደሩ ገልጿል። ሸማቾችም በመደበኛ ገበያው ከሚያገኙት ባነሰ ዋጋ ልዩ ልዩ ምርቶችን በዚች ገበያ አግኝተዋል ተብሏል። ገበያው ጊዜያዊ ገበያን ብቻ ወይም ዋጋን ለማረጋጋት ብቻ የታለመ አይደለም ሲልም ተነግሯል። አዲስ ቸኮል ወደዚች ገበያ አምርቶ ያጠናቀረውን ዘገባ እንደሚከተለው አሰናድቶታል።
የድሬዳዋ አስተዳደር በዋናነት በአስቤዛ ምርቶች ላይ የሚታየውን የዋጋ ንረት ለማረጋጋት ቅዳሜና እሁድ የመንገድ ላይ ገበያዎች መጀመሩን አስታውቋል። የአስተዳደሩ የንግድና ኢንዱስትሪ ቢሮ ምክትል ኃላፊ አቶ አብዲ ሙክታር በተለይ ለአሜሪካ ድምጽ እንዳስታወቁት ቢሮቸው የዋጋ ንረት ለማረጋጋት ነጋዴዎች ላይ ቁጥጥር ከማድረግና የዋጋ ተመን ከማውጣት ባሻገር የአከፋፋዮችና የቸርቻሪዎችን ሰንሰለት አስቀርቶ በቅናሽ ዋጋ የግብርናና የፋብሪካ ውጤቶች የሚቀርቡበት የቅዳሜና እሁድ ገበያ መጀመሩን አስታውቀዋል።
ይህንን የዋጋ ንረትን ከመቀነስ አኳያ ዋነኛው መስራት ያለበት አንዱ የአቅርቦት ስራ ነው። ሁለተኛ ደግሞ የቁጥጥር ስራ ነው። እስካሁን ድረስ እናካሄድ የነበር ነው የቁጥጥር ስራዎች እንደ ከተማ አስተዳደርም ስናካሄድ በነበር ናቸው ሂደቶች ነበሩ። ነገር ግን አሁን የቁጥጥር ስራ ጎን ለጎን ደግሞ የአቅርቦት ስራም ደግሞ አምራቹ ማህበረሰብ ለማህበረሰቡ ቀጥታ እንዲያቀርብ የማድረግ ስራ ምናልባት አሁን የጀመር ነው። ስለዚህ ከዚህ ጋር ተያይዞ አሁን ስናይ አንዱ የፋብሪካ ውጤቶች ናቸው፣ ሁለተኛ ደግሞ የግብርና ውጤቶች ናቸው። ስለዚህ ከዚህ ጋር ተያይዞ በመሀል ያለው አካፋይና ቸርቻሪ ሳይገባ ሸማቹ ማህበረሰብ ቀጥታ በፋብሪካ ዋጋ እንዲገዛ በዚህ ከቅዳሜና እሁድ ገበያ ጀምረን በዚህ መልኩ አሁን ዛሬ እያከናወን ያለ ነው።
በእለቱ 20 ሊትር ዘይት ለአራት ገዝቶች ሲካፍሉ ያገኘ ናቸው ሸማቾች የዘይት ዋጋ ገበያ ላይ ካለው ያነሰ መሆኑን ለአሜሪካ ድምጽ አስታውቀዋል።
እኔ ስሜ ሰናይ ኪዳኔ ገብረ ሚካኤል እባላለሁ። የድሬዳዋ ተወላጅ ነኝ። እዚህ ተወልጄ ነው ያደግኩት። በአሁኑ ሰዓት በድሬዳዋ ላይ በጣም የኢኮኖሚ በጣም ከባድ ችግር ነበረብን። ይኸውና በዛሬው ዕለት እንደምታዩት በጣም የዘይት አቅርቦት፣ የስኳር፣ የድንች፣ የሽንኩርት የሁሉ ነገር አቅርቦት በመጠነኛ በተመጣጠነ ዋጋ በህዝቡ ዋጋ ለህዝቡ ተመጣጣኝ አነስተኛ ኑሮ ላላቸው ሰዎች በሙሉ ተመጣጣኝ የሆነ አቅርቦት አድርገውልናል። በጣም ደስ ብሎናል። ህዝቡም እንደ ልቡ ከጠዋቱ 12 ሰዓት እስከ ማታ 12 ሰዓት ግብይት እያደረገ ነው። ዘይት ከውጭ በምንገዛው ከ450 ብር በላይ በታችም ነው። አሁን ግን በ380 ብር ሂሳብ 5 ሊትር እየገዛን ያለ ነው።
ስኳር ለመግዛት ተሰልፈው ያገኘናት ወጣት ሊዲያም ስኳር በኮታ የሚሸጥ ከመሆኑ በስተቀር ዋጋው ገበያ ላይ ካለው ቅናሽ እንዳለው ትናገራለች።
ስሜ ሊዲያ አንተነ ይባላል። እዚህ ባዛር ስኳር ለመግዛት መደብር 50 ብር ነው፣ እዚህ 35 ብር ነው
የሚሸጠው።
አይ የለም፣ እንደዛ የምንፈልገው በተመን ነው። 2 ኪሎ ነው፣ ከ2 ኪሎ በላይ የለም። ሁሉም አለ፣ ግን እኛ ዘይትና ስኳር ነው የምንገዛው። ዘይት መደብር 500 ብር ነው፣ እዚህ 380 ነው።
በገበያው ላይ ዘይት፣ ስኳርና ሳሙናን ከመሰሉ የፋብሪካ ውጤቶች ባሻገር ሽንኩርት፣ ቲማቲም፣ ድንችና ጤፍን የመሰሉ የግብርና ውጤቶችም ለገበያ ቀርበዋል። በሽያጭ ስራ ላይ ተሰማርተው ካገኘናቸው መካከል የሳቢያን ቀበሌ ሸማቾች ማህበር ይገኝበታል። ሸማች ማህበሩ ከፋብሪካ ውጤቶች ባሻገር ከጎጃምና ሸዋ ጤፍ እያስመጣ በቅናሽ ዋጋ እያቀረበ እንደሚገኝም ይናገራል።
ቃል ወርቅዬ ይባላለሁ። የቀበሌ 02 ሸማች ሰራተኛ ነው።
እዚህ ጋር ያሉት እቃዎች ዘይት አለ ባለ 20 ሊትር 20 ሊትሩ ለአራት ሰው ነው የምናከፋፍለው። አንድ ሰው 5 ሊትር ነው መውሰድ የሚችለው። 5 ሊትር 376 ብር ነው። ሌላው ደግሞ ፈሳሽ እቃዎች አሉ ለእቃ የሚጠቅሙት ፈሳሽ ሳሙናዎች ባለ 5 አለ እዚህ ጋር ባለ 5ቱ 225 ብር ነው። ገበያ ላይ እስከ 250 እና እስከ 270 ነው። እኛ ጋር ግን 225 ነው። ይሄኛ ደግሞ ሳሙና ይሄኛው የልብስ ነው። ይሄ 80 ብር ነው። በፍሬ 16 ብር ነው። ይሄኛው 60 ብር ነው። በፍሬ 12 ብር ነው። በ12 ብር ሂሳብ ነው የምንሸጠው ማለት ነው። ገበያው ላይ እስከ 20 ብር ናቸው። ሸማቹ በጣም ሁሉንም እየገዛ ነው። እዚህ አሁን እቃዎቹ እያለቁብን ነው። እየሄደን እያመጣን ያለ ነው ማለት ነው። እና ብዙ ሸማች እዚህ ነው ያለው እንዳለ። ጤፍም አለ። ጤፍ እዛ አሁን እዚህ ያለ ለሳምፕል ያመጣ ነው። መጋዘን ውስጥ አለ። ባለ 48 እና ባለ 49 አለ። ከባህር ዳር የመጣና ከኦሮሚያ ክልል ከወልሶ አካባቢ ያመጣለ። ጤፍ ገበያ ላይ እስከ 50 እና እስከ 55 ነው አንድ ኪሎ።
ከዚራ የቀድሞ ማዘጋጃ ቤት አካባቢ መንገድ በመዝጋት የተጀመረው የአስቤዛ ምርቶችን የማቅረብ ስራ ወደ ሌሎች ሰፈሮችም እንደሚስፋፋና ቦታዎችም እንደተለዩ የንግድና ኢንዱስትሪ ቢሮ ምክትል ኃላፊው አቶ አብዲ ሙክታር ይናገራሉ።
በሁሉም ቀበሌዎች በተለይ በሳቢያን ሰይዶ አካባቢ ሙሉ እስከ ወደ ዩኒቨርሲቲ ሜድ መንገድ ዘግተን እሱ አንድ ማስፋፊያ ቦታ ብለን ነው የወሰድ ነው። አሸዋ አካባቢ እንደዛ ሆኑ። እንደዛው ደግሞ 04 ወደ ገንደቆሪ አካባቢ እሱም የማስፋፊያ ስራ ብለን የወሰድናቸው ቦታዎች ናቸው። 08 ላይም ደግሞ አስታት ከሜዳ ላይ እሱም የማድረግ ስራ ነው ለወደፊት አስበን። ምናልባት ይህን በቀጠለ መልኩ ይህን ባጠናከረ መልኩ በዚህ ይህንን ባለበት ሌሎችን ደግሞ የማስፋፊያ ስራ አቅደን እየሄድንበት ያለው
የቅዳሜና እሁድ ገበያው ለጊዜው ገበያን የማረጋጋት አላማ ብቻ የያዘ ሳይሆን ዘላቂ ሆኖ የሚቀጥል እንደሆነ ነው አቶ አብዲ የሚናገሩት።
እቅዳችን ራሱ ያስታውቃል። እኛ እዚህ ላይ ብቻ የምንቆመው ቅድም እንዳልኩ ሁሉም ቀበሌዎች ላይ የማስፋት ስራ ነው የምናካሄደው። ስለዚህ ቅዳሜና እሁድ ገበያ ቀጥታ በጠናከረ መልኩ እስካለን ድረስ ፈጣሪ እስካለን ድረስ ያው ይቀጥላል።
አልባሳትና ሌሎች ሸቀጦችን በእሁድ ገበያ የሚያቀርቡ ሌሎች ከተሞች ቢኖሩም የዋጋ ንረት የሚስተዋልባቸውን ሸቀጦች በማቅረብ ግን አዲስ አበባና ድሬዳዋ ብቸኛ ከተሞች ናቸው። የድሬዳዋ አስተዳደር ባለፈው ቅዳሜና እሁድ ከዚራ የቀድሞ ማዘጋጃ ቤት በጀመረው የገበያ በሁለት ቀን ውስጥ የ4.6 ሚሊዮን ብር ግብይት እንደተፈጸመና በዚህም የሸማቾችን 1 ሚሊዮን ብር መቆጠብ እንደተቻለ ከንግድ ጽሕፈት ቤት ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮል ለዘገባው እናመሰግናለን። አድማጮች፣ አሁን ደግሞ እስቲ ወደ ባህልና ማህበረሰብ ዝግጅታችን እንውሰዳችሁ። በዛሬው የባህልና ማህበረሰብ ዝግጅታችን አንድ ፊልም እና የፊልሙን ታሪክ ነው የምናስተዋውቃችሁ። በእስር ላይ እያለ ህይወቱ ላለፈው የቀድሞ የአዲስ አበባ ዩኒቨርሲቲ ተማሪ ጋዲሳ ህርጴሳ ህይወት ዙሪያ የሚያጠነጥን ፊልም ተሰርቶ ተመርቋል። ቤተሰቦቹና የፊልም አዘጋጆቹን ያነጋገረው ዘጋቢያችን ገልሞ ዳዊት በተከታዩ ዘገባ ይዳስሰዋል።
በአዲስ አበባ ዩኒቨርሲቲ ቴክኖሎጂ ትምህርት ክፍል የመጨረሻ ዓመት ተማሪ የነበረው ጋዲሳ ህርጴሳ ነሐሴ 26 1996 በወቅቱ ኢትዮጵያን ሲያስተዳድር በነበረው የኢህአዴግ መንግስት የደህንነት ሰዎች በቁጥጥር ስር መዋሉ በፊልሙ የተሰራው የህይወት ታሪኩ ያሳያል። ወንድሙ አቶ ታዬ ህርጴሳ ጋዲሳ በመንግስት ሰዎች ከተወሰደ በኋላ በሁለተኛው ቀን በማዕከላዊ እስር ቤት እንዳገኙት ያስታውሳሉ። ለእስሩ ምክንያትም በወቅቱ የኦሮሚያ ክልል አስተዳደር መቀመጫ ከአዲስ አበባ ወደ አዳማ እንዲዛወር የተወሰነውን ውሳኔ በመቃወሙ እንደነበር ገልጾልናል። ከሁለት ዓመት የእስር ቆይታ በኋላ በቃሊቲ ማረሚያ ቤት ውስጥ ጉዳት እንደደረሰበትና ወደ ምኒልክ ሆስፒታል ለሕክምና ተወስዶ ሕይወቱ ማለፉን ወንድሙ አቶ ታዬ ያስታውሳሉ። ከብዙ ዓመታት በኋላ በቅርቡ የማዕከላዊ እስር ቤት ተዘግቶ ወደ ሙዚየም ሲቀየር በግድግዳው ላይ ከተጻፉት ማስታወሻ ከእኔና ከከሳሼ ማን ነው ወንጀለኛ የሚለው የጋዲሳ ጽሑፍ አንዱ ነበር። የዚህን ወጣት ታሪክ አዘጋጅቶ ገዲ በሚል ርዕስ ለፊልም ያበቃው ወጣት ብስራት ጌታቸው ነው።
ጉቱማን ጉቱ ቶንታኔ ብኡረ ከንጎዳ ተሴናታል
the accommodate to filler story range kan uti baye tedevelle tujuru bu urago date mele sina duga community sinde lera wante
be filmu sira lay menseratawi yemibalu merrejawchen cemrenebet ne yazegajeno lemisale sile fikirna kebet sebu gar sile nebero huneta akattenal gaddisan bezi tarik ust endemisale wosedno inji yanne be addis abba university be mesel mekniyat yetabarru ke 370 belay ye oromo tamariwoch nacho ስለዚህ የሌሎቹን ተማሪዎችም ህይወት የሚያሳይ ፊልም ነው
ሁንደሳኔ በከተኮት ካለ ኤፒሶድ እንደሆነ ይተኛል
የፊልሙ ቀረጻና ቅንብር አንድ አመት መፍጀቱን የተናገረው ብስራት ከ400,000 በላይ የኢትዮጵያ ብር ወጪ እንደተደረገበትም ገልጿል ያኔ በ1990ዎቹ ሆነ ከዛም በኋላ በህዝባዊ አመጽ ተሳትፎ የተሰው ብዙ ወጣቶች አሉ ለምን በጋዲስ ህይወት ላይ አተኮርክ ለሚለው የፊልሙ ጻፊ ምላሽ አለው
ቶኮ ትዴኛን ዋንተምዴ ኮፊ እንደለምታምቦ ዋንቶኒ በረቶኒ ሮሰና ከካሳቱረን አመረች
አንደኛ በቅርበት ስለማውቀው ነው ሁለተኛ ደግሞ ያኔ የነበረውን ቅስቀሳ ለማን ምን ጥቅም አስገኘ የሚለውን ማሳየት ፈልጌ ነው ሌላው ደግሞ በተቃውሞ ላይ ግልጽ ባልሆነ አቋም የተገደሉ ሰዎች ሞት እንዲታወስም ጭምር ነው ምክንያቱም በጥይት የተገደሉት በይፋ ይታወቃሉ በድብቅ ስለተገደሉት ግን የተነገረ ታሪክ የለም ለዚያ ነው ታሪኩን የመረጥኩት
አለተናና ከያደተሙ ፍያዴ
ጋዜጠኛ ፍቃዱ ዳዲ በፊልሙ ላይ ዋና ገጸ ባህሪ ጋዲሳ ወይም ገዲ ወክሎ ተጫውቷል
ዮሚስሳ በረኩል ሰገልሰገል ከመጃራካ የሮ ከሶን
መቼቱ በ1996 ዓመተ ምህረት የኦሮሚያ መዲና ከአዲስ አበባ ወደ አዳማ በመዛወሩ ምክንያት ከተቀሰቀሰው የተማሪዎች የተቃውሞ ጥያቄ ነው የሚነሳው ከዚያ በዚህ ታሪክ የተጠቀሰው ጋዲሳ ከአዲስ አበባ ወደ ትውልድ መንደሩ ጥቁርንጭን ይሄዳል የታሪኩ መቋጫ ደግሞ እስከ 2014 ዓመተ ምህረት ነው እናም መቼቱ እንዳይጋጭብን ብዙ ጥረት አድርገናል ቀረጻውን በጋዲሳ ትውልድ ሀገር አከናውነናል የአዲስ አበባና የአዳማ ዩኒቨርሲቲዎች የቀረጻ ቦታ ስለከለከሉን በመጨረሻ ላይ በአምቦ ዩኒቨርሲቲ ነው ያከናወነው
አምቦ ዩኒቨርሲቲ ረት ቦደራ የማከናርገኔ እና ዮሚሰሰነ ኤጉዳፍ አጣጣሰናን ጅቹ ዳፍ ያሌ ከንጎድ
የግዲ ፊልም የቀረጻ ስራ በምራብ ሾው አዞን ጥቁርንጭኒ በአምቦ በቢሾፍቱና በአዲስ አበባ መከናውኑንም የፊልም አዘጋጅ ወጣት ብስራት ገልጿል አቶ ታዬር ፓሳ የጋዲሳ ታላቅ ወንድም ናቸው ጋዲሳ ብሩ ተስፋ የነበረው ታታሪ ተማሪ ነበር ካሉ በኋላ ስለ ፊልሙ የምከተለውን ብለዋል
እዚሁልን ከና ፊልም ከነበርክ ማታ ነው
ፊልሙን ያዘጋጁት ልጆች ጋዲሳን በአካል አያውቁትም በመውተበት ወቅትም ምናልባት ህፃናት የነበሩ ናቸው ታሪኩን አጥንተው ይህን ፊልም ማዘጋጀታቸውን እኛ እንደ ቤተሰብ በበጎ ነው የምንመለከተው ያኔ እስር በማዕከላዊ በአለም በቃኝ በከርቸሌ ምን እንደሚመስል ከዚህ ፊልም ማየት ይቻላል ይህም ለአጥኚዎች መልካም ነገር ነው
ፊልም ከካካ እንሳቲ ካይ ጋርጋሩ ዳንዳ ያደኝ ቀባ
ገዲ የሚል መጠሪያ የተሰጠው ይህ ፊልም በ4K የምስል ጥራት ደረጃ መቀረጹን አዘጋጆቹ ይናገራሉ ነገር ግን ባለፈው ወር ሲመረቅ የድምጽ ጥራት ችግር እንደነበረው የፊልሙ ዋና ገጽ ባህሪን የተጫወተው ፍቃዱ ዳዲ ገልጿል ለዚህም ፊልሙን ጽፎ ያዘጋጀው ወጣት ብስራት ጌታቸው ፊልሙ በርግጥ በ4K የምስል ጥራት መቀረጹን ገልጾ የምርቃ ዝግጅቱ የተከናወነበት የአዲስ አበባው የኦሮሞ ባህል አዳራሽ የምስል ጥራቱን ለማሳየት የሚያስችል መሳሪያ አለመኖሩን እንደምክንያት ተናግሯል በድምጽ በኩል ግን ፊልሙ በቅርብ ርምት ተደርጎለት ለእይታ ይበቃል ብለዋል ለአሜሪካ ድምጽ ገልሞ ዳዊት ከአዳማ
የተከበራችሁ አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶቻችን ተጠናቀዋል ሰዓታችንም እየተጠናቀቀ ነው በነገው ምሽት የአርብ ምሽት መደበኛ ዝግጅታችን እንገናኛለን እየሰታዳምጡ የቆያችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ቻናል ኢትዮሳት ዲግሪ 57 ዲግሪስ ዌስት ሲተላለፍላችሁ የቆየው ነው ዝግጅቶቻችንን ከራዲዮ በተጨማሪ በቪኦኤ አምሃሪክ .voa ኮም አትቪ አማሪክ የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ የስርጭት ተቆጣጣሪያችን ሰዓታችን እየተጠናቀቀ መሆኑን እየገለጸችልኝ ስለሆነ ነው ትንሽ እንደ መደነቃቀፍ ያሳየሁት ይቅርታን ጠይቃለን ለሱ 202-205-9942 የውስጥ መስመር 14 ብላችሁ ደግሞ በስልክ ቁጥራችን ደውላችሁ ልታገኙን ትችላላችሁ መልእክትም ልታስቀምጡልን ትችላላችሁ። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ብርሃን ኃይሉ ስርጭቱን ስታቀናብርልን ቆይታለች። በነገው ምሽት እንገናኛለን። በእኛ በኩል ሰላም፣ በደህና ደሩ። Thank you.